ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በዚህ ክፍል በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሐበሻ ጀብዱ መጽሐፍ ትረካ ክፍል 2ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
አደራ ሆዴን ለጠገቡ ለማይጠጉ ቀዳዳ አንስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም። ቀሙኝ ሌሎቹ አካላቴን ገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን በሆዴ አትምጡ አሁንም አደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዜር እንስሳ ነው ማኖሪያ ለንጀራ የማውቀው ቢሆንም ከልፋጭ መስተከር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት እንደዚህ የሰሩት ይሄን የተሰሩት እገሌና እገሌ ብሎ የሚመሰክር ነውና በማየት አይኔን አፍስሳችሁ ወደጋስ ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ ያው በአጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት ይህን ያን አይልም ምርጫ ያውቅም እሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጦት እንዳታሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናንት ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ተርታ በውስጤ ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ይኖራለሁ በአእምሮዬ ፈንታ
መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 2 ምዕራፍ 2 ድሬዳዋ የብረቱ አውራሪስ በአንድ የጸደይ ማለዳ 1814 ዓመተ ምህረት ሽማግሌው ስቴፋንሰን ለአመታት አመጦ የወለደው የፈጠራ ልጁ የመጀመሪያውን አስጋሚ ጉዞ መጀመር ሲያይ በፊቱ ላይ ታላቅ ደስታና የወደፊት ተስፋ ይነበብበት ነበር። ምናልባትም በዚያች ማለዳ ዓለምን ወደ አንድ ሌላ ከፍ ወዳለ ስልጣኔ የሚወስድ ትልቅ ነገር ለዓለም ሕዝብ መፍጠሩንና ማበረከቱን የተገነዘበው እሱ ብቻ ነበር። ሌሎችማ በዚያች ማለዳ የሽማግሌው ስቴፋንሰንን ግኝት ወይም ፈጠራ ለማየት የተሰበሰቡት በርካታ ወሬ አዳማቂ ሰዎች የፈጠራ ሥራውን የመጀመሪያ አስጋሚ ጉዞ ሲያዩ ሳቁበት፣ ቀለዱበት፣ አላገጡበት። እነዚህ ሰዎች ከብዙ ዓመታት በኋላ ነበር ሽማግሌው ስቴፋንሰን እውነት እንደነበረውና እነሱ ግን ተሳስተው እንደነበር አምነው የተናገሩት። አዎ፣ የባቡር መንገድና ባቡር ባይኖሩ ኖሮ ዛሬ የመላው ዓለም ሕዝብ ይህን ያህል ባልተቀራረበና ባልተዋወቀ ነበር። ባቡር ባይኖር ኖሮ ዛሬ ከደረስንበት የስልጣኔ ደረጃ ላይ ባልደረስን ነበር። ባቡር ባይኖር ኖሮ በሌላው በመቃቱ የዓለም ክፍል የሚበቅሉትን ፍራፍሬዎች እንኳ ሳይቀር ለመብላት ባልቻል ነበር። ባቡር ባይኖር ኖሮ በመላው ዓለም የሚኖሩትን ሕዝቦች ባህል፣ ሃይማኖትና ኗኗር ባላወቅ ነበር። አዎ፣ እነዚህ ሁለት እድሜ ልካቸውን እንዳይነጣጠሉ ሆነው ጎን ለጎን የተዘረጉ ሁለት ጠፍጣፋ ብረቶች የዓለምን ሕዝብ አገናኝተውታል ብሎ በድፍረት መናገር ይቻላል። ከጅቡቲ እስከ ድሬዳዋ ድረስ ባለው ክልል ውስጥ የሚኖሩ ሕዝቦች ፈረስ አልሸይጣን፣ በብረት ላይ የሚሄድ የሰይጣን ፈረስ ይሉታል። ለእነዚህ ሰዎች ባቡር እንደ ማንኛውም የቤት እንስሳ ማለትም አህያ፣ ፈረስ፣ ግመልና በቅሎ ሁሉ ፍጡር ነው። በሳርና በቅጠል ፈንታ ከሰል በልቶ ውሃ ጠጥቶ እንፋሎት የሚተፋ በሁለት ብረቶች ላይ የሚጋልብ መንፈስ ያለው ፍጡር የሰይጣን ፈረስ ነው። በእኔ ግምት የእነዚህ ባላገሮች አስተሳሰብ ከእውነት የራቀ አይደለም። ባቡር እስካሁን የሰው ልጅ ከፈጠራቸው ግኝቶች ሁሉ ልዩና ተወዳዳሪ የሌለው፣ የነገሮች ሁሉ ንጉሥ ሆኖ ቀዳሚውን ቦታ ይዞ ይገኛል። ለዛም መሰለኝ እያንዳንዱ ባቡር የራሱ የሆነ ልዩ ስምና ቁጥር ያለው። ለምሳሌ የኢትዮጵያና የፈረንሳይ የባቡር መንገድ ድርጅት ንብረት የሆኑት ባቡሮች እያንዳንዳቸው የራሳቸው የሆነ ልዩ ስም አላቸው። ኤሊ ምንም እንኳን ከረጅም አመታት አገልግሎት በኋላ በጥራታ የተገለለች ቢሆንም አሁንም አልፎ አልፎ በባቡር ጣቢያ ከዝሆን ጋር በመተባበር ፍርጎ በመግፋት ትረዳለች። ግመል ተናንተና በርካታ ሙሉ ጭነት የተጫኑ ፍርጎችን እየጎተተ ከአዲስ አበባ ወደ ጅቡቲ ሲወርድ አይተናል። የኛ ባቡር ማለት እኛን አሳፍሮ ከጅቡቲ ተነስቶ እስከ አዲስ አበባ ድረስ ከ800 ኪሎ ሜትር ርቀት በላይና ከባህር ወለል ወደ 2500 ሜትር በላይ አሻቅቦ መውጣት ያለበት ባቡራችን የተከበረ ክሩስም አለው። አውራሪስ በርካታ ፍርጎች ሲኖሩት ከመጀመሪያዎቹ ሁለቱ ፍርጎች በስተቀር የቀሩት ባገሬው ሰዎች፣ በሶማሌዎች፣ ኢሳዎች፣ አፋሮችና ቋጠሮዎቻቸው የተሞሉ ናቸው። የመጀመሪያውና ሁለተኛው ፍርጎ አንደኛና ሁለተኛ ደረጃ መሆናቸው ሲሆን አንደኛ ደረጃው ከሁለተኛ ደረጃው የሚለይበት ብቸኛ ነገር ቢኖር ዋጋው መወደዱ ብቻ ነው። ለዛም መሰለኝ በርካታ ባዶ ቦታዎች ያሉት። በእኛ ፍርጎ ውስጥ አንድ ወፍራምና ቦርጫም ፈረንጅ ነጭ ሸሚዝና ዳልቻ ቁምጣ ለብሶ የቡሽ ባርኒጣውን እንደደፋ ተደላድሎ ተቀምጧል። ሰላምታ ሰጣውት ካል ኢሚራ አለኝ ላቀረብኩለት ሰላምታ ሲመልስልኝ። ይሄ የሶሉና ሰው ግማሽ እድሜውን ያህል ያሳለፈው በምስራቅ አፍሪካ ሲሆን ለበርካታ ዓመታትም በኢትዮጵያ ኖሯል። ሁሉም መንገዶች ወደ ሮማ ይወስዳሉ። ወደ ኢትዮጵያ የሚወስደው መንገድ ግን አንድ ብቻ ነው። ያቺም መንገድ ይቺ የባቡር ሐዲድ ብቻ ነች። እያለ ገና ከመቀመጤ ጨዋታ ጀመረ። በርግጥ በግመልም በፈረስም ከከፋም በእግርም ወደ ኢትዮጵያ ዘልቆ መግባት ይቻላል። ችግሩ ግን ዋጋው ከመወደዱ በላይ ይሄ የሶስቱ ቀን የባቡር መንገድ ከሳምንት በላይ ከመውሰዱም በላይ መንገዱ ባደጋ የተሞላ መሆኑ ነው። እናም ጌታው ብቻኛውና አስተማማኙ መንገድ ይሄ ባቡር መንገድ ብቻ ነው። ይገባውታል ጌቶች ምን ማለት እንደሆነ ብሎ ጠይቆ መልሴን እንኳን ሳይጠብቅ በመቀጠል ከኢትዮጵያ የሆነች ነገር ወደ ውጪ ለማውሰውጣት ቢፈልጉ መጠቀም ያለበት ይችኑ ብቻኛውን የባቡር ትራንስፖርት ብቻ ነው። የባቡር መንገዱ ድርጅት በጥቂት የአክሲዮን ባለቤቶች እጅ ወድቋል። ጌቶቹ የአክሲዮን ባለቤቶች አንዲት ድንጋይ ሳይፈነቅሉ ዋጋውን እንደፈልጋቸው ከጣሪያ በላይ እያወጡ በማይሞላው የገንዘብ ከረጢታቸው ስንት ለፍተንና ጥረን ያመጣነውን ገንዘብ ያላንዳች ሉኝታ ያጭቃሉ። ይህንን ጌቶቹ ባለ አክሲዮኖች የጫኑትን ከፍተኛ ዋጋ አልከፍልም ቢሉ ከኢትዮጵያም ይሁን ወደ ኢትዮጵያ አንዲት ቁራጭ ነገር ማስወጣትም ይሁን ማስገባት አይችሉም። እናም ጌታው በዚህ መልኩ ፈጽሞ መነገድ የማይቻልበት ጊዜ ላይ ደርሰናል። ሌላ ስራ ደግሞ ፈረንጅ በኢትዮጵያ ፈጽሞ ማግኘት አይችልም። አዎ ጌታው የባቡሩ መንገድ ድርጅት በመንግስት እጅ ገብቶ መንግስት ተመጣጣኝ ዋጋ ወስኖ ቢቆርጥልን ምንኛ በስራችን ተክተን በተገኘን ነበር። በዚህ መልኩ ከቀጠለ ግን መክሰራችን ሳይታለም የተፈታ ነው። እያለ ብሶቱን አሽጎደጎደልኝ አነባልኝ። ይኸው ቀኑን ሙሉ በፈረንሳይ ሶማሌ አሸዋማ ምድር ላይ እየተጓዝን ነው። ባዶ መሬት ነው። ምንም አይነት የውሃም ይሁን የእጽዋት ዝርያ አይታይም። በጣም ይሞቃል። ብቻ እንዲሁ ሳስበው እግዚአብሔር የረሳት መሬት ሳትሆን አትቀርም። እንደ ገሃነም እሳት እየነደደች የሰው ልጆችን አንድዶ አንድዶ የሚፈጅ የሚመስል ሙቀት ትተፋለች። እንዲህም ሆኖ የሰው ልጆች ይኖሩበታል። በዚች እንደ ገሃነም እሳት በሚፋጅ የበረሃ መሬት ላይ ሶማሌዎች፣ ደናክሎች፣ ኢሳዎች፣ አሳይታዎችና ሌሎችም በርካታ ጎሳዎች ተበትነው ይኖሩበታል። አልፎ አልፎ በባቡሩ መስኮት አሻግሮ ላይ የሰው አነስ አነስ ያሉ በቡድን በቡድን የተከፋፈሉ ሰዎች ሰብሰብ ብለው ጦራቸውን እንደያዙ ወይ ቆመው ያወራሉ አለያም በዝግታ የሚያዘግሙ ጎሳዎችን ማየት ይቻላል። እኔም በጉዞዬ ላይ እኒህን መሰል ጎሳዎች በተደጋጋሚ አይቻለሁ። ይሄ የባቡር መንገድ ከጅቡቲ እስከ አዲስ አበባ ድረስ በሚዘረጋበት ጊዜ እነዚህ ያከባቢው ነዋሪዎች እጅጉን በጣም የሚፈሩ ጠላቶች የነበሩበት ጊዜ ሩቅ አይደለም። አንድ አሁን ስሙን የረሳሁት ሰው በወቅቱ በጻፈው ማስታወሻ እያንዳንዷ የምንዘረጋት ሐዲድ አንድ ያገሬውን ተወላጅ ሕይወት ስትጠይቅ፣ እያንዳንዷ 1 ኪሎ ሜትር የተዘረጋች የባቡር ሐዲድ ደግሞ አንድ የፈረንጅ ሕይወት መስዋዕትነት ተከፍሎባታል በማለት ከትቧል። ምናልባት ይሄ ሰው አጋኖ ጽፎት ሊሆን ይችላል። ቢሆንም ይሄ የባቡር ሐዲድ በሚዘረጋበት ጊዜ በበረሃ በሽታ በርካታ ሰው እንደለቀና እነዚህ ያከባቢው ነዋሪዎችም ብዙ ሰው እንደገደሉ ግን ጥርጥር የለውም። ዛሬም ቢሆን የባቡር መንገድ እስከዚህ አደጋዎች ሙሉ በሙሉ ነጻ ነው ማለት ፈጽሞ አይቻልም። የባቡር ጣቢያዎች በጣም ተራርቀው ከመስራታቸው በላይ የባቡሩ መንገድ ፈጽሞ አይጠበቅም። አዎ ሶማሌዎች የባቡሩን ሐዲድ ነቃቅለው ባቡሩን በግድ በማስቆም ተሳፋሪውን እየገደሉ ንብረቱን የዘረፉበት ጊዜ የሩቅ ጊዜ ትዝታ አይደለም። አሁን ባቡር ለመዝረፍ ብዙም አይዳፈሩም። ይሁን እንጂ ሐዲዱን እየነቀሉ በመውሰድ ተጓዡን አደጋ ላይ መጣላቸው ግን አልቀረም። እንዲህ አንድ ሁለቱን የሐዲድ ብረት ነቅለው በመውሰድ በጎሳው ብረት አንጣሪ መሐንዲስነት ከሳምንታት አስቸጋሪ የብረት ቆረጣና ቅጥቀጣ በኋላ እነዚህ ጎሳዎች በመቶ የሚቆጠሩ አዳዲስ ጦሮች ባለ ንብረቶች ይሆናሉ። እነዚህ አዲስ ነጥረው በተሰሩ ጦሮች አጊተው በሌሎች ጎሳዎች ላይ የኃይል የበላይነታቸውን ለማሳየትና ለማሳመን ሲጥሩም ይታያሉ። እዚህም መሰለኝ ባቡሮች በቀን ብቻ የሚጓዙት ሌሊቱን ካሉት የባቡር ጣቢያዎች ባንዱ ያሳልፋሉ። እናም ከጅቡቲ አዲስ አበባ የባቡር መንገድ 3 ቀን ይፈጃል። በዚህ መልኩ እየተጓዝን ከሰዓት በኋላ በደወሌ የባቡር ጣቢያ ለእረፍት ቆም። ደወሌ የመጀመሪያዋ በኢትዮጵያ ግዛት ውስጥ ያለች የባቡር ጣቢያ ነች። በደወሌ የባቡር ጣቢያ ያ የፈረንሳይ ባቡር ጣቢያን የደንብ ልብስ ለብሶ የነበረው ሰው እጅጉን በጣም በሚያስደንቅ ፍጥነትና ቅልጥፍና ልብሶቹን ቀይሮ ኢትዮጵያዊ ሆኖ ፓስፖርት እያለ እጅግ በሚገርምና በሚጥም ፈረንሳይኛ ፓስፖርታችንን ጠይቆ ከተቀበለ በኋላ በጅቡቲ የኢትዮጵያ ቆንስል የፈረመበትን ቪዛ በጥንቃቄ አገላብጦ ከመረመረ በኋላ አመስግኖ መለሰልን። ታም ከመሸ በኋላ ድሬዳዋ ገባን። እንግዲህ የዛሬው አዳራችን በድሬዳዋ ስለሆነ ከባቡር ጣቢያ ወጥተን ሆቴል ፍለጋ ወደ ድሬ ዘለቅ። ከአምስት ዓመት በፊት ድሬዳዋ በነበርኩበት ጊዜ የተዋወቅኩት የአገሬ ልጅ አቶ ባሴክ አሁን በድሬ የኢትዮጵያ ንግድ ባንክ ሰራተኛ ከዚያች የግሪኩ ቆሻሻ ሆቴል አዳር ገላገለን። ብቻዬን አይደለሁም። በግብጽ ፖርትሳይድ የሚገኘው የፈረንሳይ ቆንስል ቢሮ በሄድኩ ጊዜ በአጋጣሚ ከአገሬ ልጅ ከቢሌም ብሬር ጋር ተዋወቅኩ። ቢሌም ብሬር ልክ እንደኔው እሱም ከፖርትሳይድ በጅቡቲ በኩል አልፎ ወደ ኢትዮጵያ መግባት እንዲችል የይለፍ ፈቃድ ቪዛ ከፈረንሳዊ ቆንስል ይጠይቅ ነበር። ከቢሌም ብሬር ጋር ከፖርትሳይድ እስከ ጅቡቲ ብሎም እስከ አዲስ አበባ ድረስ መጓዝ ብቻ ሳይሆን በተንቤን ያየሁትን ፍዳ ሁሉ አብሮኝ የተካፈለ ሰው ነው። ድሬዳዋ በምሽት በጣም ትቀዘቅዛለች። የድሬን ነፋሻማና ቀዝቃዛ አየር እየሳብ በድሬዳዋ የመንገድ ላይ መብራቶች ብዙም ስለሌሉ ከጨለማው ጋር እየተጋፋን ለሽርሽር ወጣን። እንዲህ በድሬ ዋና አደባባይ ስንንሸራሸር ቢሌም ብሬየር ናዚዎች ወደ ስልጣን ከወጡባት ቀን ጀምሮ በጀርመን አገር ስላለው ሁኔታ ያጫውተን ጀመር። አዎ ናዚዎች ስልጣን ከመያዛቸው በፊት ቢሌም ብሬየር በጀርመን አገር ጥሩ ስራ ነበረው። ናዚዎች ስልጣን ከያዙ በኋላ ግን የውጭ አገር ሰዎች በጀርመን አገር እንደልባቸው መንቀሳቀስም ሆነ መስራት አስቸጋሪ እየሆነ መጣ። ቢሌም ብሬየር የአዶልፍ ሂትለር አካሄድ ስላላማረው سلا يودفيت هيوتونا الدلو سياسب سياوتانا سيارج باكتامي بيتو بيانا قسو عدس نقص أوروبا ويانن بمياتشو يتك أبلا سرايسة تاليان ميلوري بمسماتو السوم الدلون بيتو بيالما موكر كغرس بورت سايد وليتو بيامك بيافكار ستايك اسكتغنا نيان باتك أندرس ياللون تاريكون أجاوتان انديخ ويليام برير سلا جرمان النا هتلر إياج أوتان النا يدرين نفاشاما أيير يساب سننشراشر عن دي موتر بسكليت كباد مبراتون عبرتو أبن كاللف أبوهالا يقوزو مسمرون بفتنة كيرو ودينيا إيا بررة يتو أون على موترين يو بيشيك قوانقوا السنو اندمالت نبر يتو أون يميلون بموترو دمس مهال ليجيك زورسل يجيكوز لباكياتو اللاجهونوت كولتو اندم ماما چوش يكروب جوشكار جنبار لجنبار تقطاتن كنزي وندم ماما چوشكار تقاقفن تساسال او النزي وندم ماما چيكروب لجوش انهو بنكتمويا تسامارتو بيتو بياسينورو كاسرامت بلاي هونو اچوال نام انهو كام مستمتات قوي تابوهالا اندگنا بدري دواسن نگناي انداو زمبلو تساسمونا سلام تاتلو اوتو ملايتو تقبيال نبرمنا مشتون كنزي وندم ماما چوشكار لما سالف يا قربو لن قبشا تقبلن وده هوتيل بولو لاكوس بمهيد مرتون يه فرنساي بينو ايه تقونجن داقم ايه تقنان ينبات المشت بميقبا اكبرنات وانده ماما چوچو باكاچو تنشي زي بدردو عبراچون سنبتو بيانسس كمي قطلو بابور درس ايالو يلمنون جمر قطلوم كوانده ماما چوچو تنشي يو ياروسلاف نگه کنیا گر ابران آدن موتاتن چلاله سیل لمنین ایچین لمناون انبی مالت آلت چاله جمنا بدر ریدوا بیانس اس کم میکتر و بابور ممچاد رس لما قویت وستن فیلیم بریرم سلت اس ماما ایون دم ماما چو چون گفشات کبلن کتروزن وده ما داریچن وده واسیک بیت باسات داریچن تاجبن هیر انگدی بیانس لمی کتلوت سوستویم آرات کنات بدر ریدوا مسن بتاچن نو مالت نو دیوانم بنزی بدر ری بکو یو باچو کنات منگی زیم یمار رسا چو برکاتا تزدساو چن قاتر ری باچو آلو او به ترانس جوردان بکیراک اگر اگش گفجا بسوریا برها یتکا فل کبت بمکینا یمیدا قا آدن تزدتا اسکزاری کلب بیالو تامننا يوند ماما چوچون يادن گفشا سالان گراگر تقبل گنا کمن گاتو بلتو وند ماما چوچ موتر بسکلیتا چون اياس وارو متو يواسي کن تنش يدن گابيت بر من قواقوات جمرو تنیتو يوان البميل يتساسات گمتنو يواسي کن بر يان قواقوات اندال کت وند ماما چوچو تساستو نبر مالتم انيا غنا دروتن استن لبابسن ايطبقنا تشو نبرنا يزيفان ناطفا وندم ماما چوچون تكتلن آتو باسيكن تسنابسن لادن وطان وندم ماما چوچو لنيام انداند شگوتن نا انداند يادن تمنجا ازولن متوال واند موتر بسكريت عراسو اصافرو انديت مهيد اندفل لغو موتران ايزور سفلاسف تنشو ياروسلاف قلقلين اللي كيو يموتران مري اندي جبتة كفيت تكمتوال فموترا وقف جران ناكين قن لقن اندي نكمت ياروسلاف اي قبزة السو جرباون لنياستو كوهلا تكمتة بزي ملكو باند موتر بسكريف لاي عراتونن تكمتن درين ودوهالاتنن ودادنو چاكا قسق قس ترقياو يدري منقد متشو نبر لك ريدوان لكان اندوتان يترقياو منغد ادراشاو سلطفا باباتا قوباتاو منغد ملاساو نتاجين اي يترقفا قفا بغزو قطل هناتو لما ناقر موتروا لك انددنا برفرس تزلنا برمالت يتشالال زاريد لبي سوشنن الان ياروسلاف كولا الساعات بلاي بدن نوستخن نزور قويتن عندم يميتادن يدور انسسا بالمايتاتشن تنش كربلوت እንዲህ የሚተደናው ሪፍለጋ ሰንዞር ያሮስላቭ ባለፉት ወራት በድሬዳዋና አካባቢዋ ስላሳለፈው ያደን ትዝታዎች እያነሳ ብዙ አጫወተን። አዎ በኋላ ወደ መኖሪያ ቤታቸው سنመለስ ያሳዩን የተለያዩ የዱር አራዊት ቆዳዎችና ቀንዶች በድሬዳዋ አካባቢ በርካታ የዱር አራዊት እንዳሉ ትልቅ መስክር ነው። ድሬዳዋና አካባቢዋ ተለያዩ የሜዳፍ የዝርያዎች በተጨማሪ የዱር አሳማ፣ ቀበሮ፣ ተኩላ፣ ጅብና የዱር አውሬዎች ንጉስ አንበሳ ሳይቀር ይህን ቆላማ ሀገር ይዘው በሰፊው ይኖሩበታል። እንዲህ በጫካው ትንሽ ለኮሎክ አንዲት ከፍ ያለች ሚዳቋ በመንገዳችን ገባች። ሚዳቋ እኛ ስታይ እየዘለለች ወደፊት ሜዳውን መሮጥ ጀመረች። ትልቁ ወንድም የሞተር ብስክሌቷን ፍጥነት በጣም ጨምሮ በሚዳቋና በእኛ መካከል ያለው ርቀት በጣም አንሶ ሚዳቋ ኢላማችን ውስጥ ልትገባልን በምትችልበት ርቀት ላይ ሞተሯን አቆማት። እንግዶቻቸውንና ቀድሚያውን ለኛ ሰጡን። ሁለት ጥይቶች ተተከታትለው ተተኮሱ። ሚዳቋ ግን አሁንም ትሮጣለች። ሶስተኛዋ ጥይት ከመጮሃ ያቺ ሚዳቋ ተንከባላ ወደቀች። አዎ እኛ ተኩሰን የሳትናትን ሚዳቋ ያሮስላቭ ባንደመት ጣላት። ጎበዝ አልሞ ተኳሽ ነው። የሚዳቋን አንገት ቆርጠው ለዝና ሲወስዱ ከሚዳቋ ስጋ ደግሞ ጥሩ ስጋ ያለውን እግሮቿን ብቻ ወስደው የቀረውን ለጅቦች ተውንላቸው። ከሌላ ተጨማሪ ሁለት ሰዓት በኋላ የምኒልክን ድክድክ አገነኘናት። እቺ ድክድክ ትንሽዬ የሚዳቋ ወይም የሚዳፍየል ዘር እንደ መርፌ በቀጠኑ እግሮቿ እየተፈናጠረች ካይናችን እይታ በጣም ርቃ እስክትሄድ ድረስ ሁላችንም ባለንበት ቆመን አየናት። ከሰዓት በኋላም በርካታ ድክድኮች አይተናል። ግን በጣም ድንቁት እንስሳ ስለሆነች በትንሽ ኮሽታ ፈርጥጣ ተጠፋለችና አለሁ እኔ ነኝ ለሚል አልሞ ተኳሽ እንኳን ኢላማውስ ከመግባቷ በፊት ሁሌም ወይ ቶሎ ተሰወራለች አልያም በእነዚያ መርፌ እግሮቿ ፈርጥጣ ርቃ ትሄዳለች። ትልቁ የክሮብ ልጅ ዶሚኒክ ሞተሯን አቁሞ ቤት በኩል መሄድ እንዳለበት አካባቢውን ሲያጠና ከጀርባችን በጣም የተቆጣው ድምጽ ሰማን። ከመቅጽበት ሁላችንም ድምጹን ወደ ሰማንበት አቅጣጫ ስንዞር አንድ በጣም ትልቅና ጥቁር አውሬ ከበርካታ ግልገሎቿ ጋር አየን። የዱር አሳማ ነበረች። ወዲያው ሁላችንም ተበታትነን ወደ ቁጥቋጦዎች ውስጥ ገባን። እሾሁ፣ ጋሬጣውና ደረቁ ጭራሮ ሳይቀር ልብሶቻችንን እየገነጣጠሉ ደም በደም ቢያደርጉንም በዱር አሳማ ከመገደል አይከፋምና ሁሉንም ችለን በቁጥቋጦዎች ውስጥ ትንሽ ለኮሎክ ከወንድማማቾቹ ትንሽየው ያሮስላቭ አከታትሎ ሁለቴ ሲተኩስ አሳማዋ የጣር ድምጿን ከፍ አርጋ ማጓራት ጀመረች። ተጠንቀቁ ከቁጥቋጦዎች ውስጥ ውጡ እያለ ያሮስላቭ ድምጹን ከፍ አርጎ አስጠነቀቀን። የተመታችው የዱር አሳማ ገና አልሞተችም። የቆሰለ የዱር አሳማ ከቤንጋል ነብር የከፋ ነው አለን ትልቅየው እየሳቀ። ምናልባት ዶሚኒክ እውነቱን ሊሆን ይችላል፣ ግን እኛ እውነታውን ማረጋገጫ እድሉ አልነበረንም። አልሞ ተኳሹ ያሮስላቭ አሳማዋን ባንድ መጠቅልሎ ጠሏታል። ብቻ ቁጥቋጦዎች ውስጥ ወጥተን ወደ ግዳዩ ብንሄድ እስካሁን ትልቋ የዱር አሳማ ነች ብለን የገመትናት አውሬ ተራ ግልገል ሆና አገኘናል። አዋሽ። የአዋሽ ወንዝ ከሸዋ ተራሮች ተነስቶ በርካታ ኪሎ ሜትሮች ወደ ሰሜን ምስራቅ ኢትዮጵያ ተጉዞ የተጠሙትን የደንከል በረሃዎች ውሃ ጥም እየቆረጠ ሂዶ በአውሳ በረሃ ዱካው ይጠፋል። የአዋሽ ከተማ ምናልባት የተቆረቆረችው ይሄ የፈረንሳይና ኢትዮጵያ መንግስታት የጋራ ንብረት የሆነው ባቡር ሌሊቱን በአዋሽ ስለሚያሳልፍ ብቻ ሊሆን ይችላል። ምናልባትም የአዋሽ ከተማ አቆራቆር ታሪክ ሌላ ሊሆን ይችላል። ብቻ ዛሬ አዳራችን በአዋሽ ከተማ ነው። አብዛኛው ተሳፋሪ አዳሩን በየፍርጎው ውስጥ አድርጓል። አዋሽ ከተማ ዘመዶች ወይም ወዳጆች ያላቸው ደግሞ በየዘመዶቻቸውና በየወዳጆቻቸው ቤት አዳራቸውን ለማድረግ ጓዛቸውን ይዘው ሄደዋል። እኛ ፈረንጆቹና ጥቂት ባለሀብት ኢትዮጵያውያን ደግሞ አዳራችን በአዋሽ ባሉ ሆቴሎች ለማድረግ ወደ ሆቴል ፈለጋችን ሄድ። ከባቡር ጣቢያው 50 ኪሎ ሜትር ሳንርቅ አንዲት ሆቴል አገኘን። የዚህ ሆቴል ባለቤት ማን እንደሆነ መገመቱ ከባድ አይደለም። ለብዙ ዓመታት በኢትዮጵያ የኖረ ግሪካዊ ነው። ኢትዮጵያውያን ሆቴል ከፍቶ አልጋ ማከራየትና እንጀራ በወጥ መሸጥን እንደ ነውር ይቆጥሩታልና አብዛኛዎቹ ሆቴሎች በግሪኮችና በአርመኖች እጅ ናቸው። ይዛሬ ለአዳራችን የመረጥነው የግሪክ ሆቴል ትንሽ የምግብ አዳራሽ የምትመስል ነገር አለው። ግሪኩ የምግቡን አዳራሽ ሁለት ቦታ በሳጠራ ከፍሎ እንደ ነገሩ እንግዶቹን ለመቀበል ተዘጋጅቷል። ሆቴሉ ከዚህ የምግብ አዳራሽ በተጨማሪ አንድ 3 የሚሆኑ የመኝታ ክፍሎችም አሉት። በመኝታ ክፍሎ ውስጥ አንዲት ተራና መናኛ አልጋ ተዘርግታ እንደ ነገሩ ተነጥፋ በወባ መከላከያ መረብ ተሸፍናለች። በቃ በዚህ የመኝታ ክፍል ውስጥ ያለ ነገር ቢኖር ይሄ ብቻ ነው። የምግብንና የመጠጥን ዋጋ በተመለከተ ረገድ ኢትዮጵያ በዓለም ላይ ካሉ አገሮች ሁሉ በጣም ርካሽ አገር ነበረች አሁንም ነች። ይሁን እንጂ እቺ የዚህ ብልጣብልጥ ግሪክ የአዋሽዋ ሆቴል ያላቅሟ ዋጋዋን ወደድ አድርጋዋለች። የአዋሽ ሆቴል አዳራችን አዳራይ በለው ባንድ ቁንጫ አንድ ቤሳ የሚከፍል ቢገኝ ባንድ ሌሊት የሮክፌለርን ጠቅላላ ንብረት ገዝቼው ባደርኩ ነበር። ከሁሉም የሚገርመው ደግሞ የአዋሽ የቁንጫ ሰራዊትና የአዋሽ የወባ ትንኞች ጦር የጋራ ስምምነት የተፈራረሙ ይመስል ወባ መከላከያ ከተሸፈነችው አልጋ ውስጥ ያንን ምስኪን የሆቴሉን ደንበኛ በሚሊዮን የሚቆጠሩ የቁንጫ ሰራዊት መድረሻ አሳጥተው ከመረቡ ሲያስወጡት በሁላቸው መሰረት የወባ ትንኞች ይቀበሉና መከራውን ያሳዩታል። በሶስተኛው ቀን የብረቱ አውራሪስ ባቡራችን የመጨረሻውን ጉዞ ከአዋሽ ተነስቶ አሻቅቦ 2450 ሜትር ከባህር ወለል በላይ እየወጣን መስመሩን ወደ አዲስ አበባ አቀና። አሁን ከቆላማው ቀበሌ ወደ ደጋው ስንወጣ አካባቢው ደረጃ በደረጃ ወደ አረንጓዴነት እየተለወጠ መጣ። በቁጥቋጦዎች በግራሮችና በቁልቋል ፈንታ ቀጭኖቹና ረጃጅሞቹ የባህር ዛፎች አካባቢውን አድምቀውት ማየት ጀመርን። በዚህ የደጋው መሬት ላይም የደገኞቹ ጎጆዎች በባህር ዛፎች ተከበውና ደምቀው እዚህም እዚያም ፈንጠርጠር ብለው ቆመው ይታያሉ። ባሽ የባቡር ጣቢያም የተሳፈሩት አዲሶቹ ተሳፋሪዎች በመዛኙ ደገኞቹ አማራዎችና ኦሮሞዎች ናቸው። እነዚህ ደገኞች ከቆላው ሰው በነጭ ሸማቸው ብቻ ሳይሆን በመልከ ገጻቸው ለይቶ በትክክል ማወቅ ይቻላል። ቀላ ከማለታቸው በተጨማሪ መልከ መልካሞችም ናቸው። ምንም እንኳ ዋናው መለያቸው ነጭ ሸማቸው ቢሆንም ሁለመናቸው ከቆላው ህዝብ እንደሚለዩ ማንም ሰው ቢሆን ለይቶ ያውቃቸዋል። አዎ እነተኞቹ ጦረኞች ሀበሾች እነዚህ ናቸው። ለምን እንደሆነ ባላውቅም እነዚህ ሰዎች በመግብና በመጠጥ ሰዓት ራስ ቀላቸውን በሸማቸው ይሸፍናሉ። የአዋቂነት ፊታቸው ላይ ያ ጎፈሪያቸው ሲጨመርበት ማንም ሰው ቢሆን እነዚህ ሰዎች እውነተኞቹ ጦረኞች ሀበሾች መሆናቸውን ሊክድ አይችልም። ወደፊት እንደምናየው ጦረኝነታቸውን ጀግንነታቸውን በተንቤን የጦር አውድማ ሲያሳዩ ባይኔ በብረቱ አይቻለሁና አሁንም ስለነዚህ ሰዎች ማውራቱ ታሪክን መቅደም ይሆናልና በዚሁ ላቆም። ምዕራፍ 3 አዲስ አበባ። አዲስ አበባ ከዛሬ 6 ዓመት በፊት ካየኋት ብዙም አልተለወጠችም። ይሁን እንጂ እዚም እዚያም የሚታዩት የለውጥ ሙከራዎች የውጤታማነት መንገድ እየያዙ መሆኑ ይታያል። አዲስ አበባ ድንቅስም በ1889 ዓመተ ምህረት እምዬ ምኒልክ በባለቤታቸው በእቴጌ ጣይቱ ምኞት በአቃቂና በቀበና ወንዝ መካከል ተቆረቆረች። መካከለኛው ከተማ ባለ አንድና ሁለት ፎቅ የድንጋይና የእንጨት መኖሪያ ቤቶችና የግሪክ ነጋዴዎች ሱቆች እንዲሁም የሌሎች አውሮፓውያን መኖሪያ ቤቶች ተሰርተውበት ደመቅመቅ ብሏል። ከነዚህ የቆርቆሮ ቤቶች ዙሪያ ጥንታውያኑ ክቦቹ የኢትዮጵያውያንም ጎጆዎች በረጃጅሞቹ የባህር ዛፎች ተከበውና ተውጠው ቦታ ቦታቸውን ይዘዋል። አዲሱ ንጉስ ሬጀንት ራስተፈሪ ሎል ራስተፈሪ መኮንን ባለሙሉ ስልጣን እንደራሴ በነበሩበትና አውሮፓን በሰፊው በጎበኙበት ወቅት ስልጣኔ የቱን ያህል ተቃሚ እንደሆነ ጠንቅቀው ስላወቁ ለሀገራቸው እድገት ለተቀን ሲጥሩ ይታያሉ። ምንም እንኳን አውሮፓውያን ከመቶ አመት በላይ በፈጀባቸው ስልጣኔ ላይ በጥቂት አመታት መድረስ ባይቻልም ቢያንስ ጫፏን ለመያዝ ለሚጥሩት አዲሱ ንጉስ ጠንካራው የኢትዮጵያ ባህል ሃይማኖትና ልጆቿ ለአዲሱ ስልጣኔ እንቅፋቶች ይሆኑ አዲሱ ንጉስ ወደ ስልጣኔ እንደፈለጉት አገራቸውን ይዘው እንዳይሮጡ መሰናክሎች ሆኑባቸው። አዲሱ ንጉስ በ1923 ዓመተ ምህረት ከነገሱበት ቀን ጀምሮ ዘላለማዊ እንቅልፍ የተኛች የምትመስለውን ውዷን አገራቸውን ከዚህ እንቅልፏ ለመቀስቀስና ወደፊት መራመድ እንድትችል የውጭ ዲፕሎማሲ ምን ያህል ከፍተኛ ሚና እንደሚጫወት ጠንቅቀው ያወቁት ንቁና ብልሁ ንጉስ የዲፕሎማሲ ስራውን ከሁሉም ነገር በፊት አስቀድመው አጠናከሩት። ይሁን እንጂ ኢትዮጵያ ከእንቅልፏ መነሳት በጀመረችበት በአሁኑ ሰዓት የጦርነት ዳመና በመላ ሰማያዋ ላይ ተዘረጋባት። አዲስ አበባ በርከት ያሉ ሰፋፊና ጥሩ ሆነው የተሰሩ የአስፋልት የመኪና መንገዶች አሏት። ሁሉም መስቀለኛ መንገዶች ላይ የኢትዮጵያ ፖሊሶች ቆመው ባለመኪናውንም እግረኛውንም ስርዓት ባለው መንገድ እንዲጓዝ ይረዳሉ። እነዚህ ፖሊሶች የፖሊስ የደንብ ልብስ የለበሱና መለዮ የደፉ ቢሆኑም ለእግራቸው ግን ጫማ አልነበራቸውም። ባዶ እግራቸውን አስፋልት ላይ ቆመው ስራቸውን በታላቅ ትዕግስትና ንቃት ያከናውናሉ። እነዚህ ፖሊሶች ከአዲስ አበባው ከንቲባ በተሰጣቸው ጥብቅ ትዕዛዝ መሰረት መኪኖችም ሆኑ እግረኞች በቀኝ በኩል በትክክል መሄዳቸውን በጥብቅ ይከታተላሉ። ይሁን እንጂ ለእግረኞች የተሰራው መንገድ ጠባብ ከመሆኑም በላይ ኮረኮንች ስለሚበዛው የአዲስ አበባ እግረኛ የኮረኮንቹን መንገድ ትቶ በለስላሳዋ አስፋልት ላይ ከመኪና ጋር እየተጋፋ ይሄዳል። ይህም እነዚያ የከተማ ፖሊሶች ትልቅ አበሳ ነበር። አንዳንዶቹ ፖሊሶች አስፋልት መሃል ገብቶ የሚሄደውን የሸገር አራዳ አቁመው በሰላምና በትዕግስት ሊያስረዱት ይሞክራሉ። ትዕግስት የሌላቸው ፖሊሶች በመንገደኛው ላይ ጉማሬያቸውን ያስቀድማሉ። የአዲስ አበባ ፖሊሶች አበሳ የሰው ልጅ ከሚችለው በላይ ሸክም የተሸከሙ አስመስሏቸዋል። ባዶ እግሩ ፖሊስ ዛሬ ቢያንስ ከመቶ እግረኛ በላይ በቀኝ በኩል ባለው የእግረኛ መንገድ እንዲሄዱ ሲያስረዳ ውሏል። አንድ እግረኛ የአስፋልቱን መንገድ ይዞ ሲሄድ ከኋላው የሚመጣ አውቶሞቢል ክላክስ ሲነፋበት ተደናግሮ የሚሄድበት ጠፍቶት እንደቆመ ይኸው ፖሊስ ወደ ባላገሩ ጠጋ ብሎ በንጉሥ ኃይለ ሥላሴ በቀኝ በኩል ይሄዱ ይለዋል። ምስኪኑ ባላገር ለምን በቀኝ በኩል ብቻ መሄድ እንዳለበት ሊገባው አልቻለም። ተወልዶ ባደገበት መንደሩ ከልጅነቱ ጀምረው ባሻው መንገድ ሲሄድ ኖሯል። ምናልባትም ቀኙ መንገድ እንኳ የትኛው እንደሆነም አልገባው ይሆናል። እና ይህን የተረዳው ባዶ እግሩ ፖሊስ ባላገሩን ሰው እጁን ይዞ ወደ ቀኝ በኩል ይዞት ሂዶ በዚህ በኩል ለወደፊቱ እንዲሄድ ያስረዳውና ይለቀዋል። ባላገሩ ፖሊሱ ባሳየው መንገድ ለራሱ ብቻውን እያወራ ወደፊት ሄደ። ከጥቂት ጊዜ በኋላ በዚያችው መንገድ ተመልሶ መጣ። አንተ ውሻ ልጅ በቀኝ በኩል ሂድ አላልኩህም? አለ ባዶ እግሩ ፖሊስ በንዴት ጉማሬውን እያወናጨፈ። በምኒልክ አምላክ፣ በንጉሥ አንተው ራስህ ነህ በዚህ በኩል ሂድ ብለህ ያሳየኸኝ እያለ ባላገሩ በመኒሊክስም ይምላል ይገዘታል። አልፎ አልፎ ፈረሰኞች አስፋልቱን ሞልተው ሲሄዱ ይታያሉ። እነሆ ዛሬ በሰንጋ ፈረስ ላይ የተቀመጠ ሰው ፊት ፊት እየሄደ ከኋላው ጥቂት የታጠቁ ፈረሰኞች አጅበውት ያስፋልቱን መሃል ይዞ አለፈ። እነዚያ ባዶ እግር ፖሊሶች በተጠንቀቅ ቆመው ወታደራዊ ሰላምታቸውን ሲያቀርቡ ፈረሰኛው ፈገግታ በማሳየት አጸፋውን መለሰላቸው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ነበሩ። ከጠዋት ጀምሮ በየቀኑ ከአዲስ አበባና አካባቢዋ ገበያተኞች ወደ ገበያ ይወጣሉ። ምንም አይነት ሱቅም ሆነ በረንዳ የለም። ብቻ እንዲያው ባዶው ሜዳ ላይ ነጠላቸውን ዘርግተው እቃዎቻቸውን ይዘረግፉና ይገበያያሉ። ሁሉም የራሱ የሆነ የተወሰነ ቦታ አለው። ጨርቅ ተራ፣ እህል ተራ፣ እንጨት ተራ፣ ከብት ተራ፣ በግ ተራ ወዘተ እየተባበለ ተከፋፍሏል። ከነዚህ ገበያተኞች አመዛኞቹ በአዲስ አበባና በዙሪያ የሚኖሩ ኦሮሞዎች ናቸው። በገበያው መጨረሻ ላይ ያልጋ ተራ አለ። ባልጋ ተራ በአብዛኛው አራቱም እግራቸው እኩል እንኳን ያልሆኑ አልጋዎች ይሸጣሉ። አሮጌ አልጋ በጣም በርካሽ ዋጋ መግዛት ይቻላል። ይሁን እንጂ የነዚህ አሮጌ አልጋዎች ባለቤቶች ወደ መቃብር የወረዱ ስለሆነ ብዙ ጊዜ የሟች ቤተሰቦች ሟችን በራሱ አልጋ ወስደው ከቀበሩ በኋላ የሟችን አልጋ በጥቂት ቤሳዎች ለመሸጥ ወደ ገበያ ይሮጣሉ። እናም ገዢው ሟች በሞተበት በሽታ የመለከፍ እድሉ ያመዝናል። በእንዲህ አይነት ገበያዎች በምንም ተአምር የገበያ ዳኛ መቅረት የለበትም። በገበያተኞች መካከል የሚፈጠሩ አለመግባባቶችን ሁለቱንም ወገን በሚያስማማ መልኩ የሚዳኝ ዳኛ መኖር አለበት። እንዲህ አይነት ችሎቶች ወይም ዳኝነቶች በአውላላ ሜዳ ላይ ይካሄዳሉ። አውሮፓውያን ሲያሽሟጥጡ ይሁን የምራቸውን ብቻ ኢትዮጵያውያን ዳኞች ከንጉሥ ሰለሞን ዳኝነት የማይተናነስ ዕውቀት አላቸው እያሉ ያወራሉ። ምናልባት እውነታው ሌላ ቦታ ሊሆን ይችላል። በኢትዮጵያ እስካሁንም ብትን ጨርቆች የሚለኩት በክንድ ነው። በጨርቅ ተራ ሁለት ገበያተኞች ይጨቃጨቃሉ። ጨርቁን የሚገዛው ሰውዬ እጅግ በጣም ረጅም ሲሆን ሻጩ ደግሞ በጣም አጭር ነው። እናም ገዢ በሚችለው መልኩ ክንዱን ዘርግቶ ጣቶቹን ወጥሮ 10 ክንድ ለካና ምልክት አደረገ። ሻጩ ደግሞ በሚችለው ሁሉ ጣቶቹን ሳይወጥር እሱም 10 ክንድ ለካና እሱም ምልክት አደረገ። ሁለቱ በለኩት መካከል ከአንድ ክንድ የሚበልጥ ልዩነት መጣ። ገዢው ሻጩን አውቆ ክንዱን ሳይወጥር ይለካል ሲል አመረረ። ሻጩ በምኒልክ እየማለ ሐቀኛ ነጋዴ መሆኑን እግዚአብሔርን ምስክርነት ጠራ። በዚህ መሃል ብዙ ወሬኛ ገበያተኞች ከበቧቸው። በእነዚህ ወሬኞች ፊት ሁለቱም ደጋግመው ቢለኩም ልዩነቱ ተመሳሳይ ነበር። እናም መግባባት ባለመቻላቸው ያላቸው ብቸኛ አማራጭ ዳኛ ፍለጋ መሄድ ብቻ ነበርና ሸማቸውን አያይዘውና አቆላልፈው ጎን ለጎን እግራና ቀኝ እጆቻቸውን በነጠላቸው ጫፎች ሸብ አድርገው አስረው ከቋጠሩ በኋላ ወደ የገበያው ሸምጋኝ ዳኛ በብዙ ወሬኞች ታጅበው ሄዱ። ብቸኛው የገበያዋ ፈላጭ ቆራጭ ዳኛ ከፍ ብላ ከተሰራች አንዲት ባለ ሁለት ቆርቆሮ መደብር ላይ ተኮፍሶ ተቀምጧል። የሚንጫጫውን ወሬኛ ጸጥ ካሰኘ በኋላ በትዕግስት ሁለቱንም ባለ ጉዳዮች አዳመጠ። ሁለቱም በእምዬ ምኒልክ እየማሉና እግዚአብሔርን ምስክርነት እየጠሩ ችግራቸውን ለዳኛው አስረዱ። ገዥም ሻጭም ድምጻቸውን ከፍ በማድረግ እየጮሁ ዳኛውን ለማሳመን ሞከሩ። ዳኛው ሁለቱንም በትዕግስት ካዳመጠና ከቦም ያወራውን የገበያ ወሬኛ ዝም ካስባለ በኋላ ወደ ሁለቱ ባለ ጉዳዮች እያየ መጀመሪያ ገዢውን 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ወዲያው ሻጩንም 10 ክንድ እንዲለካና ምልክት እንዲያደርግ አዘዘው። ሁለቱም ጨርቁን ለክተው ምልክት አድርገው እንደጨረሱ ዳኛው ጨርቁን ተቀብሎ መጀመሪያ ገዢው ለክቶ ምልክት ያደረገበት ቦታ ላይ በመቀስ ቆረጠው። ወዲያው ከተሎ ሻጩ ለክቶ ምልክት ያደረገበት ቦታ ላይ ቆረጠውና ሁለቱም እውነት አላቸው እግዚአብሔር ያውቃል አለና ፍርዱን ሲሰጥ በሚየምንልክ ሁለታችሁም እውነት አላችሁ ግን እንዳትጣሉ ገዢው በሻጩ አጭር ክንድ መስማማት ስላለበት ነጋዴውም ከዚህ ትርፍ እንዳገኝ ልዩነት ያመጣውን ጨርቅ ለዳኝነት ዋጋ ለራሱ አስቀርቶ ሁለቱን ባለጉዳዮች አሰናበታቸው በዳኛው ፍርድ ሁሉም ተደስተዋል ነጋዴው ገዢው ሰውዬ በሷ አጭር ክንድ የተለካ ጨርቅ በመግዛቱና በረጅሙ ክንድ ባለመጠቀሙ ገዢው ደግሞ ነጋዴው ባለችው አጭር ክንድ እየለካ ከፍ ያለ ትርፍ ባለማግኘቱ ወሬኞችም ሳምንቱን ሙሉ የሚያወሩት ወሬ በማግኘታቸው ዳኛውም ከጨርቋ በተጨማሪ ጥቂት በሳ ሳንቲሞች በመስራቱ ብቻ ሁሉም ተደስተው ዳኝነቱ ተበተነ። የንጉስ ሰለሞንን ፍርድ የሚስተካከል ፍርድ ይሎታል ይሄ ነው። ንጉስ ነገስቱ በአዲስ አበባ የተለያዩ የሚኒስትር መስሪያ ቤቶች አቋቁመዋል። እድለኛ ከሆኑና በእነዚህ የሚኒስትር መስሪያ ቤቶች በአውሮፓና አሜሪካ በተለያዩ ኮሌጆች የተማሩ ኢትዮጵያውያን የሚሰሩ ከሆነ እና እነሱ ካጋጠሙት የመጡበትን ጉዳይ ቶሎ ይጨርሳሉ። ይሁንና ንጉሰ ነገስቱ እነዚህን የሚኒስቴር መስሪያ ቤቶች በከፈቱ ጊዜ ንጉሰ ነገስቱ ታማኝና ቅርበት ካላቸው ከየጠቅላይ ግዛቱ የመጡ ጢማም ሹማምንቶች በአንድ ለሊት ሚኒስትር ሲሆኑ ችግር መፈጠር ጀመረ። እውነቱን ለመናገር እነዚህ ሹማምንት በሚኒስቴር መስሪያ ቤቶች ስራው እንዴት እንኳን እንደሚሰራ ምንም የሚያውቁት ነገር አልነበራቸውም። እናም እኚህ ታታሪ ንጉስ ለነዚህ አዲስ ለተሾሙ ሚኒስትሮች ከአውሮፓና ከአሜሪካ የተማሩ ሰዎች አስመጥቶ ስለ ሚኒስቴር መስሪያ ቤቱ አሰራር እንዲያማክሩ ማድረግ ተገደዱ። እነዚህ የኢትዮጵያውያን ሚኒስትሮች አማካሪ ፈረንጆች ከአሜሪካና ከአውሮፓ አዲስ አበባ እንደገቡ የተመደቡበት የሚኒስቴር መስሪያ ቤት ስራቸውን በታላቅ ንቃትና ትጋት ቢጀምሩም አንዳንድ ወጋ አጥባቂና አዲስ ነገር ተቃዋሚ ሚኒስትሮች በስራቸው ላይ እንቅፋት ሆኑባቸው። አንድ የገንዘብ ሚኒስትሩን እንዲያማክርና ገንዘብ ሚኒስቴርን በዘመናዊ መልኩ እንዲያደራጅ የተመደበ ፈረንጅ የገጠመውን ችግር ሲያወራ እንደሰማሁት የሚከተለውን ይመስላል። ይያማካሪ የገንዘብ ሚኒስቴርን በዘመናዊ መልኩ ለማደራጀት ቆርጦ ይነሳና አንዳንድ ወሳኝ መረጃዎች እንዲሰጡት ሚኒስትሩ ፊት ቀርቦ በአመት በቀረጥና በግብር ምን ያህል ገንዘብ እንደሚሰበስቡ እንዲነግሩት ሚኒስትሩን ይጠይቃል። በዚህ ያማካሪ ተብየው ፈረንጅ ጥያቄ ግራ የተጋባው ሚኒስትር እሺ ጌታ ደህና ሁሉንም አዘጋጅቼ ሰጥሃለሁ ይልና ያሰናብተዋል። አማካሪው ፈረንጅ በነጋታው ሲሄድ ተመሳሳይ መልክ እየገጠመው ተስፋ ሳይቆርጥ ሚኒስትሩ ፊት እየቀረበ ተመሳሳይ ጥያቄ እያቀረበ ተመሳሳይ መልስ እየገጠመው ወራት ያልፋሉ። ሽማግሌው ሚኒስትር ይሄ ሞኛመኝ ፈረንጅ አንድ ቀን ተስፋ ቆርጦ መጠየቁን ይተዋል ብለው አምነዋል። የዋሁ ፈረንጅ ግን ተስፋ ሳይቆርጥ በየጊዜው እየተመላለሰ ሽማግሌውን ሚኒስትር ያችኑ ጥያቄ እያቀረበ ሲያስቸግር ሚኒስትሩ በጣም ተበሳጭተው ለጻፊያቸው ምን የሚገርም ቂል ፈረንጅ ነው እንስካውን ለንጉሱም ገቢው ስንት እንደሆነ ነግሬ ማላቀውን ለሱ እንድነግረው ይፈልጋል እንዴ አሉ ይባላል። እኚህ ሚኒስትር ወይ ስለ ሚኒስቴር መስሪያ ቤት አወቃቀርና ደረጃጀት ምንም የሚያውቁት ነገር የለም አለያም በደም ተደራጅቶና ተዋቅሮ ተቆጣጣሪ እንዲመጣባቸው አይፈልጉም። አዎ የቼኮስሎቫኪያ ልጆችም አዲስ አበባ በገቡና በቋሚነት በንግድ ሙያ ለመተዳደር ፈቃድ በጠየቁ ጊዜ ችግሮች ገጥመዋቸው ነበር። አንዱ የቼኮስሎቫኪያ ያገሬ ልጅ እንዲህ ሲል ስለገጠመው ችግር አጫውቶኛል። ይህ ሰው አዲስ አበባን እየተዘዋወረ ሲያጠና በአዲስ አበባ ከተማ በየቀኑ በርካታ ከብቶች በጎችና ፍየሎች እንደሚታረዱና ኢትዮጵያውያኑም ያለ አግባብ ግማሹን ያህል አንጀት እንዲሁ ለውሾች ሲወረውሩት ያስተውልና ቢያንስ የከብት የበግና የፍየል አንጀት ገዝቶ ካዘጋጀ በኋላ ወደ አውሮፓ ለመላክ ያስብና የንግድ ፈቃድ ለማውጣት ወደ ጉምሩክ ማመልከቻ ያቀርባል። የጉምሩክ ዳይሬክተር በደንብ የሚያውቀው ጓደኛው ስለነበር የመጣበትን ጉዳይ ለግማሽ ሰዓት ያህል በደንብ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጥ ቆይቶ የከብ የፍየል የበግ አንጀት ምን ያድርግልሃል ሲል በመገረም ይጠይቀዋል። ምንም እንኳን በድጋሚ ለዚሁ ዳይሬክተር ለግማሽ ሰዓት ያህል አንጀት ለምን እንደምንጠቀምበት ቢያስረዳውም አላመነውም። እንዲያውም ልክ ጓደኝነቱን ለሌላ መጥፎ ነገር መጠቀሚያ ሊያደርገው እንዳሰበ አይነት ነገር ቆጥሮት ምንም ክፉ ቃል ሳይናገር ጉዳዩን መወሰን የሚችለው የንግድ ሚኒስቴር መስሪያ ቤት ነው ብሎ ወደ ንግድ ሚኒስቴር መስሪያ ቤት መርቶ አሰናበተው። ሁለተኛው ቀን ከጧት ጀምሮ በንግድ ሚኒስቴር መስሪያ ቤት በጠባቧ እንግዳ ማረፊያ ወይም መጠበቂያ ክፍል እስከ ምሳ ሰዓት ድረስ ጠብቆ በመጨረሻ አንድ የንግድ ሚኒስቴር መስሪያ ቤት ሰራተኛ ወደሱ ይመጣና ምን እንደሚፈልግ ይጠይቀዋል። ጉዳዩን ከሰማ በኋላ ወደ ዳይሬክተሩ ቢሮ ይወስደዋል። ለንግድ ሚኒስቴር መስሪያ ቤት ዳይሬክተርም ለጉምሩኩ ሰውዬ የነገረውን ደግሞ ይነግረዋል። ቀጥሎም አውሮፓውያን የተለያዩ የስጋ ምርቶችን ባንጀት ውስጥ ሞልተው እንደሚጠቀልሉና በጭስ ካደረቁ በኋላ የስጋዎቹ ምርቶች ለምግብነት በተለያዩ መልኮች ተዘጋጅተው እንደሚበሉ ሁሉ ጨምሮ ያስረዳዋል። ዳይሬክተሩ በጥሞና ሲያዳምጠው ቆይቶ እና ፈረንጆች አንጀት ሽንፍላ ምናምን ይበላሉ ልትለይ ነው? በጣም ይሸታል እኮ ብሎ እየሳቀ ይጠይቀዋል። ይገርማል። ይሄም ዳይሬክተር አንዱንም ቃል አላመነውም። ብቻ ሳቁን እንደማፈን ብሎ በዚህ ጉዳይ ላይ መወሰን የሚችሉት ብቻኛው የተከበሩት ሚኒስትር እንደሆኑ ብቻ ነግሮ ለሁለተኛው ቀን ቀጥሮ ያሰናብተዋል። ሁለተኛው ቀን ዋናው ዳይሬክተር ተቀብሎት ብዙም ሳያዳምጠው ለሚኒስትሩ አቅርቦ ውሳኔያቸውን በጽሑፍ በአድራሻው እንደሚያሳውቀው ነግሮ አሰናበተው። በዚያው ምሽት በየቄራው እየዞሩ አንጀት እንዲገዙለት የቀጠራቸው ላባደሮች ገና ስራው ሳይጀመር ጥለው ጠፉ። የአንጀት ንግዱን ጉዳይ አዲስ አበባ ውስጥ በተለያየ መልክ ተወራ። አንድ ምሽት ይሄው ያገሬ ልጅ ከጎረቤቱ የግሪካዊ ሰውዬ ግሮሰሪ ጎራ ብሎ ሲጠጣ ግሪካዊው የግሮሰሪ ባለቤት የአንጀቷን ወሬ ሰራተኞቹ ነገሩኝ ብሎ በአዲስ አበባ ስለሚወራው በሰፊው ሲያጫውተው ቆይቶ በመጨረሻ አንጀት እገዛለሁ የሚለው ፈረንጅ አበሾችን እያረደ ደማቸውን ወደ አውሮፓ ለመላክ የመጣ ጭራቅ ነው ብለው ነገሩኝ ብሎ ይነግረዋል። ይሄ አገሬ ልጅ በዚያ ሰሞን ወደ ገበያ ሲወጣ በርካታ አይኖች እየወጉት ሰዎች መንገድ ሁሉ እየለቀቁለት ይሄዱ ነበር። ከተወሰኑ ቀናት በኋላ የንግድ ሚኒስትሩ ራሳቸው በአገሪቱ አሉ የሚባሉ ባለሙያዎችን ሰብስበው ካንጀት ወርቅ ማውጣት ይቻል እንደሆነ መጠየቃቸውን ሁሉም ወሬ ሰማ። ካንድ ወር በኋላ የሚልካቸውን አንጀቶች ከመላኩ በፊት እንዲያስመረምር ጥብቅ ትዕዛዝ ከተሰጠው በኋላ የንግድ ፈቃዱ ተሰጠው። ነው አሁን ከአምስት ዓመታት በኋላ በአዲስ አበባ በእነዚህ የሚኒስቴር መስሪያ ቤቶች በመጠኑም ቢሆን ከፍተኛ ለውጦች ይታያሉ። ሚኒስትሮች አሁን እንደዚያን ጊዜው ሲበዛ በጣም ተጠራጣሪዎች አይደሉም። አዎ አዲስ አበባ ለዘመናዊው ስልጣኔ በሯን ከፍታ ወደፊት ስትሮጥ፣ የቀረው የኢትዮጵያ ክፍል አሁንም እንደ ጥንቱ በአንድ ቦታ ቆሞ እያንቀላፋ ነው። ጦርነቱ ከመጀመሩ ጥቂት ቀደም ብሎ የአዲስ አበባ ደሴ መንገድ ተሰርቶ አልቆ ስራውን ጀምሯል። በአዲስ አበባ ዙሪያ ወደ ተለያዩ ክፍለ ሀገራት የሚወስዱ የጥርጊያ መንገዶች እየተሰሩ ነው። ምንም እንኳ እነዚህ መንገዶች በጥሩ መልክ እየተሰሩ ቢሆንም በእነዚህ መንገዶች በክረምቱ ወራት በመኪና መሄድ በጣም አስቸጋሪ ነው። እስካሁን ፖርቱጋሎች በአባይ ወንዝ ላይ ከሰሩት የድንጋይ ድልድይ በስተቀር ሌሎች ምንም አይነት ድልድዮች አልተሰሩም። ንጉሱ አዲስ አበባንና ጎጃምን በድልድይ ለማገናኘት አስበው ከአውሮፓ ድረስ ያስመጡት ብረታ ብረትና ሲሚንቶ አባይ ወንዝ ዳር ወርዶ ሲሚንቶውን የአካባቢው ገበሬዎች ጎጆአቸውን ሲያሰማምሩበት ብረቶቹ አሁንም እዚያው እንደወደቁ በመዛግ ላይ ናቸው። ተቀላላ ዝግጅታችን በዚህ ተጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።